ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 11 2014 ዓ.ም ምሽት ዝግጅታችን ጀመረ። በኢትዮጵያ መንግስት የተቋቋመው የሰላም አማራጭ አብይ ኮሚቴ ወደ ተኩስ አቁም ስምምነት ሊያደርስ የሚችልና ለቀጣይ የፖለቲካ ውይይቶች መሰረት የሚጥል የሰላም ምክረ ሐሳብ ማጽደቁን መንግስት ገለጸ። ህወሓት በበኩሉ የማደናገሪያ ጨዋታ ነው ሲል መግለጫውን ውድቅ አድርጎታል። በዚህ ዙሪያ ዘገባ ይኖረናል።
ከትናንትና ጀምሮ 358 የሚሆኑ የመጀመሪያ ተመላሾች ወደ አብዓላ ከተማ እንዲመለሱ የተደረገበት ሁኔታ ነው ያለው። ስለዚህ በቀጣይ ቀናትም በተመሳሳይ መልኩ የሚቀጥል ይሆናል ማለት ነው።
የሰማችኋቸው የአፋር ክልል የአደጋ መከላከልና የምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴንን ነው። አፋር ውስጥ ተይዘው የቆዩት የትግራይ ተወላጆች ወደ መኖሪያቸው መመለሳቸውን የሚመለከት ዘገባም ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን ቀዳሚ የምናደርገው የሰዓቱን ዋና ዋና የዓለም ዜና ነው።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን ህገወጥና የዘፈቀደ እስራት ሲል በጠራው ሁኔታ አፋር ክልል ሰመራ ከተማ ውስጥ ተይዘው የቆዩ የትግራይ ተወላጆች ተለቀው ወደ አብዓላ መመለስ መጀመራቸውን የክልሉ መንግስት አስታወቀ። ወደ መኖሪያቸው የመመለሱ ሂደት በ15 ቀናት ውስጥ እንደሚጠናቀቅ የክልሉ የአደጋ መከላከልና የምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ለአሜሪካ ድምፅ ገልጸዋል። ተመላሾቹ ንብረታቸው በጦርነቱ በመውደሙ እርዳታ እንደሚያስፈልጋቸው ተናግረዋል። ተይዘዋል የተባሉት 9000 እንደሚሆኑ የሰብአዊ መብቶች ኮሚሽን ሲገልጽ፣ የአፋር ክልል መንግስት ግን ሰዎቹ 7800 መሆናቸውን አመልክቷል። ዝርዝሩ በምሽቱ ዝግጅታችን ይቀርባል። አዲስ ተመራጩ የኬንያ ፕሬዚደንት ዊሊያም ሩቶ ህዝቡ አንድ እንዲሆን ጥሪ አሰሙ። ሩቶ ጥሪያቸውን ያቀረቡት በምርጫ ተወዳዳሪያቸው የነበሩት ራይላ ኦዲንጋ የምርጫውን ውጤት እንደማይቀበሉና ጉዳዩን ወደ ፍርድ ቤት እንደሚወስዱት ባሳወቁ ማግስት ነው። የወቅቱ ምክትል ፕሬዚደንት ሆነው እያገለገሉ ያሉት ሩቶ አዲሶቹ ተመራጭ መሪዎች ለህዝቡ እንዲሰሩ ጥሪ አቅርበዋል። መሐመድ ዩሱፍ የላከውን ዘገባ እንግዱ ወልዴ ያቀርበዋል።
ኬንያ ክዋንዛ አላያንስ በተባለው የ12 ፖለቲካ ፓርቲዎች መድረክ ላይ ንግግር ያደረጉት ሩቶ ፕሬዝደንትነታቸው ለሁሉም ኬንያውያን መሆኑን ተናግረዋል።
I want to say from the onset there will be no room for exclusion of any
ምንም የሚገለል የኬንያ ሪፐብሊክ አካል እንደማይኖር በቅድሚያ መናገር ፈልጋለሁ። የምናስተዳድረው ማንንም የኬንያ አካል ወደ ኋላ ተተን አይደለም። ምንም የኬንያ አካል ወደ ኋላ አይተውም። የትኛውም የኬንያ ማህበረሰብ ወደ ኋላ አይተውም። እንደ ሀገር አንድ ላይ ነው የምንጓዘው። ምክንያቱም የኬንያ ህዝብ ፖለቲካችንን እንድንቀይርና ጎሰኝነትን እንድናስወግድ ነግሮናል።
ሩቶ ንግግራቸውን ያሰሙት ተቀናቃኛቸው ራያላ ኦዲንጋ የምርጫውን ውጤት ውድቅ ባደረጉበት ማግስት ነው። ኦዲንጋ ውጤቱን በህጋዊና በህገ መንግስታዊ መንገድ እንደሚፈታተኑ አስታውቀዋል። ምክትል ፕሬዚዳንት ሩቶ ከ50% በትንሹ ከፍ ያለ ድምፅ ሲያገኙ፣ ኦዲንጋ ደግሞ ከ49% በጥቂት ዝቅ ያለ ነጥብ አግኝተዋል። ሩቶ ክሱን እንደሚከላከሉ አስታውቀዋል።
የፍርድ ቤት ሂደት ይኖራል። በዚህም ሂደት እንሳተፋለን፣ መሳተፍም አለብን። ምክንያቱም እኛ ዲሞክራቶች ነን።
የምርጫ ውጤት በምርጫ ኮሚሽን ውስጥ ያሉ ኃላፊዎችንም ከፍሏል። አንዳንድ የኮሚሽኑ አባላት በቆጠራው ወቅት ግልጽነት የለም በሚል ውጤቱን አላጸደቁም። ጭቅጭቁ ኬንያን እንዳለፉት ምርጫዎች ወደ ሁከት እንዳይወስዳት ተፈርቷል። ኦዲንጋ ጉዳያቸውን ለኬንያው ጠቅላይ ፍርድ ቤት ለማቅረብ እስከ እሁድ ድረስ ጊዜ አላቸው። ፍርድ ቤቱም ባለፈው ሳምንት የተደረገው ምርጫ ነጻ፣ ፍትሃዊና ታማኝ መሆኑን ወይም አለመሆኑን ያረጋግጣል።
ዚምባብዌ ውስጥ የተቀሰቀሰው የኩፍኝ ወረርሽኝ 157 ህጻናት መግደሉን የሀገሪቱ መንግስት አስታወቀ። በሀገሪቱ ዙሪያ ከ2000 የሚበልጡ ሰዎች መያዛቸውንም ነው የገለጸው። የዚምባብዌ ባለስልጣናት የመጀመሪያው የኩፍኝ ተጋላጭ መገኘቱን ያስታወቁት ከጥቂት ቀናት በፊት ሲሆን ለህልፈት የተዳረጉት ህጻናት ቁጥር ከአንድ ሳምንት ባነሰ ጊዜ ውስጥ በእጥፍ ገደማ መጨመሩን አመልክተዋል። የማስታወቂያ ሚኒስትሯ ሞኒካ ሙትስቫንጓ በሰጡት ቃል አብዛኞቹ ኩፍኝ የያዛቸው ሰዎች መከላከያ ክትባቱን ያልተከተቡ መሆናቸውን ጠቅሰው ባህላዊና ሃይማኖታዊ መሪዎች በሚካሄዱ የክትባት ዘመቻዎች ህዝቡን በመቀስቀስ ረገድ እንዲያግዙ መንግስት ይጠይቃል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ምክር ቤት ግንባር ቀደሟ ሪፐብሊካን የዶናልድ ትራምፕ ባላንጣ የዋዮሚንጓ ሊዝ ቼኒ በሪፐብሊካን ፓርቲው ቅድመ ምርጫ ተሸነፉ። ትናንት ማክሰኞ በተካሄደው ቅድመ ምርጫ ሊዝ ቼኒን ያሸነፏቸው የቀድሞው ፕሬዚደንት የሚደግፏቸው ተፎካካሪያቸው ሄሪየት ሃግማን ናቸው። ስመኝሽ የቆየ አጠር ያለውን የቪኦኤ ዘገባ ታቀርበዋለች።
የቀድሞው የአሜሪካ ምክትል ፕሬዝዳንት ዲክ ቼኒ ሴት ልጅ የሆኑት ሊዝ ቼኒ በዶናልድ ትራምፕ በሚደገፉት ሃሪየት ሃግማን መሸነፋቸው የቀድሞው ፕሬዝዳንት ደጋፊዎቻቸው ባለፈው ዓመት በምክር ቤቱ ላይ ያደረጉትን ወረራ ተከትሎ በወንጀል እንዲጠየቁ ድጋፍ የሰጡ ሪፐብሊካኖችን ከስልጣን ለማስወገድ ለሚያደርጉት ዘመቻ እንደ ትልቅ ድል ይቆጠራል ተብሏል።
እዚህ የደረስኩት ብቻዬን አይደለም። ዋዮሚንግ አንድ ብቻ የምክር ቤት ውክልና እንዳላትና ያንን በትክክል መጠቀም እንዳለብን ለሚገነዘቡት ፕሬዝዳንት ዶናልድ ትራምፕ ትልቅ ክብር እንዳለን ግልጽ ነው።
ሊዝ ቼኒ ሽንፈታቸውን ተከትሎ ለደጋፊዎቻቸው ባደረጉት ንግግር መሸነፋቸው የፖለቲካ ህይወታቸው አዲስ ምዕራፍ መክፈቻ መሆኑን ተናግረዋል።
We must be very clear-eyed about the threat we face and about what is
ለተደቀነብን አደጋና ያንንም ለማሸነፍ ምን መደረግ እንዳለበት አይናችንን በግልጽ ከፍተን መመልከት አለብን። ዶናልድ ትራምፕ በድጋሚ ወደ ስልጣን አካባቢ ድርሽ እንዳይል የቻልኩትን ሁሉ እንደማደርግ ከጥር 6 ጀምሮ ተናግሬያለሁ እና ደግሞ የምሬን ነው።
ቼኒ የወደፊት የፖለቲካ ተሳትፏቸው ከምክር ቤት አባልነት ባለፈ ምን መምሰል እንዳለበት ማሰብ ከጀመሩ የቆዩ ሲሆን ምናልባትም እንደ አውሮፓውያን አቆጣጠር በ2024 ለሚደረገው የፕሬዝዳንት ምርጫ ሊወዳደሩ ይችላሉ። ይህ ከሆነ ደግሞ ምናልባት ከትራምፕ ጋር እንደገና ሊያጋጫቸው ይችላል። በተመሳሳይ የሪፐብሊካን የውስጥ ምርጫ ፉክክር ደግሞ የቀድሞውን ፕሬዝዳንት የተቃወሙት ሌላዋ የአላስካ ሪፐብሊካን ሴናተር ሊሳ መርካውስኪ በህዳር ወር ለሚደረገው የምክር ቤት ምርጫ ለመወዳደር እንደሚችሉ አረጋግጠዋል።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ነገ ሐሙስ ከዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪና ከቱርክ ፕሬዝደንት ሬቼፕ ታይብ ኤርዶዋን ጋር ምዕራብ ዩክሬን ውስጥ ስብሰባ እንደሚያደርጉ ተገለጸ። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ስብሰባውን የጠሩት የዩክሬን ፕሬዝደንት መሆናቸውን ገልጸዋል። ሶስቱ መሪዎች የጥቁር ባህር የእህል መርሃ ግብር የተባለው ፕሮጀክት አባላት ሲሆኑ አራተኛው የሩሲያው ፕሬዝደንት ቭላዲሚር ፑቲን ናቸው። እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 22 ኢስታንቡል ላይ የተፈረመው ውል የዩክሬን እህል ለዓለም ገበያ መቅረብ እንዲጀምር አስችሏል። በሩሲያ የማዳበሪያና የምግብ ንግድ ላይ የነበሩትን አንዳንዶቹን እንቅፋቶችም አስወግዷል። ሩሲያ ዩክሬንን በየካቲት አጋማሽ መውረሯን ተከትሎ 20 ሚሊዮን ሜትሪክ ቶን እህል መንቀሳቀስ ሳይችል የቆየ ሲሆን የምግብ ዋጋ እንዲያሻቅብም አድርጓል። የዓለም የምግብ ፕሮግራም በአሁኑ ሰዓት በ80 ሀገሮች አጣዳፊ የምግብ ዋስትና ችግር ላይ መሆናቸውንና በ45 ሀገሮች ደግሞ 50 ሚሊዮን ሰዎች ቸነፈር አፋፍ ላይ እንደሚገኙ አስጠንቅቋል። የጥቁር ባህር የእህል መርሃ ግብሩ የጋራ ቅንጅት ማዕከል ስራውን ከጀመረ ወዲህ 21 መርከቦች 563,000 ቶን እህል ጭነው ከኦዴሳና ከሌሎችም ሁለት ወደቦች ለመንቀሳቀስ ፈቃድ እንዳገኙ ተመልክቷል። ጉቴሬዥ ከፕሬዚደንት ዜሌንስኪ ጋር የሁለትዮሽ ውይይት እንደሚያደርጉ ቃል አቀባያቸው አመልክተዋል። በመጨረሻም ዩናይትድ ስቴትስ ኢራን ያቀረበችውን የኒውክሌር ስምምነት ሐሳብ እያጠናችው መሆኗን ገልጻለች። የኢራንን የኒውክሌር መርሃ ግብር ለመቆጣጠር እንደ አውሮፓውያን አቆጣጠር በ2015 የተፈረመው ውል እንዲያንሰራራ በአውሮፓ ህብረት ሸምጋይነት ለቀረበው የመጨረሻ ሐሳብ ኢራን የሰጠችውን ምላሽ እያጠናችው መሆኑን ነው ዩናይትድ ስቴትስ ያስታወቀችው። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጂት ታዬን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ነሐሴ 11 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ሰዓቱ ቀዳሚው የሚሆነው የአብይ ርዕስ ዘገባችን እንለፍ። በኢትዮጵያ መንግስት የተቋቋመው የሰላም አማራጭ አብይ ኮሚቴ ወደ ተኩስ አቁም ስምምነት ሊያደርስ የሚችልና ለቀጣይ የፖለቲካ ውይይቶች መሰረት የሚጥል የሰላም ምክር ሐሳብ ማጽደቁን መንግስት ገለጸ። ኮሚቴው የሰላም ምክር ሐሳቡን በተመለከተ ለዓለም አቀፉ ማህበረሰብ ማብራሪያ መስጠቱን የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ አስታውቋል። የትግራይ ክልልን ጨምሮ በሰሜን ኢትዮጵያው ግጭት ለተጎዱ አካባቢዎች የሰብአዊ ድጋፍ አስተማማኝ በሆነ መንገድ እንዲደርስና የመሰረታዊ አገልግሎቶችን ዳግም ስራ ለማስጀመር የሚያስችል ሁኔታ ለመፍጠር በአጭር ጊዜ ውስጥ የተኩስ አቁም ስምምነት ላይ መድረስ እንደሚገባም ተገልጿል። ይህን መግለጫ ተከትሎ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር አድራሻቸው በሰጡት ምላሽ የመንግስት ኃይሎች በተለያዩ ግንባሮች ኃይላችንን እየተነኮሱ ባሉበት ወቅት የሰላም ኮሚቴ የሚባለው አካል ዓለም አቀፉን ማህበረሰብ በማሳሳት የተለመደ የማደናገሪያ ጨዋታው ተጠምዷል ብለዋል። ኬኔዲ አባተ ዝርዝር አለው።
የሰሜን ኢትዮጵያውን ግጭት በሰላም ለመቋጨት በሚል መንግስት ያቋቋመው የሰላም አማራጭ አብይ ኮሚቴ ባደረገው ውይይት የሰላም አማራጭን በዘላቂነት እውን ማድረግ እንደዚሁም የግጭቱ ሰለባና ተጋላጭ በሆኑ የትግራይ፣ የአፋርና የአማራ ክልል አካባቢዎች የሚኖሩ ዜጎች በዕለት ተዕለት ኑሯቸው የገጠማቸው ያለውን ችግር መቅረፍ እንደሚገባ አጽንኦት መስጠቱን የመንግስት ኮሚኒኬሽን አገልግሎት አስታውቋል። ለነዚህ አካባቢዎች የሰብአዊ ድጋፍ አስተማማኝና ዘላቂ በሆነ መንገድ መድረስ እንዲችል እንዲሁም የመሰረተ ልማትና የመሰረታዊ አገልግሎቶችን ዳግም ስራ ለማስጀመር አስቻይ ሁኔታ በፍጥነት መፍጠር ይቻል ዘንድ በአጭር ጊዜ ውስጥ የተኩስ አቁም ስምምነት ላይ መድረስ እንደሚገባ ኮሚቴው መስማማቱንም መግለጫው ያመለክታል። በመሆኑም ወደ ተኩስ አቁም ስምምነት ሊያደርስ የሚችልና ለቀጣይ የፖለቲካ ውይይቶችም መሰረት የሚጥል የተባለለት የሰላም ምክረ ሐሳብ ላይ ኮሚቴው ውይይት በማድረግ የምክረ ሐሳብ ሰነዱን አዳብሮ ማጽደቁንም የመንግስት ኮሚኒኬሽን በዛሬው መግለጫው ይፋ አድርጓል። የመንግስትና የህወሓት ኃይሎች የተኩስ አቁም ስምምነት ላይ እንዲደርሱ ያስችላል የተባለው የሰላም ምክረ ሐሳብ ሰነድ በውስጡ ያካተታቸው ነጥቦች በመግለጫው ባይጠቀሱም ኮሚቴው ምክረ ሐሳቡ በተቻለ ፍጥነት ለአፍሪካ ህብረት ከፍተኛ ወኪል እንዲቀርብ ወስኗል የተባለው። ይሁን እንጂ በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ላይ እምነት እንደሌለው የሚገልጸው ህወሓት ከህብረቱ በተጨማሪ የተለያዩ ዓለም አቀፍ አካላትም በሰላም ድርድሩ ላይ እንዲሳተፉ ይፈልጋል። መንግስት ግን ከአፍሪካ ህብረት ውጪ ያሉ ዓለም አቀፍ አካላት ድጋፍ ከማድረግ ባለፈ በአደራዳሪነት ይቅረቡ የሚለውን ሐሳብ ፈጽሞ እንደማይቀበል በተደጋጋሚ አስታውቋል። ያም ሆነ ይህ የሰላም አማራጭ አብይ ኮሚቴው የሰላም ምክረ ሐሳቡን በተመለከተ በዛሬው ዕለት ለዓለም አቀፉ ማህበረሰብ ማብራሪያ መስጠቱንም የመንግስት ኮሚኒኬሽን ገልጿል። የአፍሪካ ህብረትም የሰላም ንግግሩ በአስቸኳይ ተጀምሮ የተኩስ አቁም ስምምነት ላይ እንዲደረስ፣ የሰላም ንግግሩ የሚካሄድበትን ቦታና ጊዜ በፍጥነት ወስኖ ንግግር እንዲጀምር ኮሚቴው መጠየቁንም የኮሚኒኬሽን መግለጫ ጠቁሟል። ወደ ተኩስ አቁም ስምምነት ሲገባ በሚፈጠረው አስቻይ ሁኔታ መሰረታዊ አገልግሎቶችን በተቻለ ፍጥነት መልሶ ማቅረብ ይቻል ዘንድ አስፈላጊ ቅድመ ዝግጅቶች እየተደረጉ መሆኑንም ነው ያመለከተው። ይህን መግለጫ ተከትሎ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር አድራሻቸው በሰጡት ምላሽ የመንግስት ኃይሎች በተለያዩ ግንባሮች ኃይላችንን እየተነኮሱ ባሉበት ወቅት በመንግስት የተቋቋመው የሰላም ኮሚቴ የተባለው አካል ዓለም አቀፉን ማህበረሰብ በማሳሳት የተለመደ የማደናገሪያ ጨዋታው ተጠምዷል ብለዋል። ለሰላማዊ ድርድር ምቹ ሁኔታን ለመፍጠር የታለሙ ወደ ትግራይ ያልተገደበ የሰብአዊ ተደራሽነትን ማረጋገጥና የተለያዩ አገልግሎቶችን ወደ ነበሩበት መመለስን የመሳሰሉ እርምጃዎችን ለመውሰድ በተደጋጋሚ የገቡትን ቃል አጥፈዋል በማለትም የኢትዮጵያ መንግስት አካላትን ተችተዋል። አቶ ጌታቸው ክሳቸውን ሲቀጥሉ የጸባጫሪ ባህሪያቸውን በግልጽ በሚያንጸባርቅ መልኩ የመንግስት ኃይሎች በእኛ ኃይሎች ላይ የትንኮሳ እርምጃዎችን እየወሰዱ ነው ያሉ ሲሆን መንግስት ለሰላም ድርድር ፍላጎት እንደሌለው በደንብ ግልጽ አድርጓል ሲሉም አክለዋል። መንግስት በበኩሉ ለሰላም ድርድር ዝግጁ ያልሆነው ህወሓት እንደሆነ ነው የሚገልጸው። ለዚህም ህወሓት ለድርድሩ ቅድመ ሁኔታዎችን ማስቀመጡን በምክንያትነት ይገልጻል። ይሁን እንጂ የህወሓት ቃል አቀባይ አቶ ጌታቸው በቅርቡ በትዊተር አድራሻቸው ባሰፈሩት ጽሑፍ የትግራይ ህዝብ እየተራበና በከበባ ውስጥ ሆኖ ድርድር ማለት እጅና እግራችንን ታስረን መሳተፍ እንደማለት ነው ሲሉ ሞግተዋል። ምንም እንኳን ሁለቱም አካላት ለሰላም ድርድር ዝግጁ መሆናቸውን ቢገልጹም ነገር ግን መወነጃጀላቸውን አሁንም እንደቀጠሉ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይር ዘገባችን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን ህገወጥና የዘፈቀደ እስራት ሲል በጠራው ሁኔታ አፋር ውስጥ ሰመራ አጋቲና ውስጥ ተይዘው የቆዩ የትግራይ ተወላጆች ተለቀው ወደ አብዓላና ሌሎችም የቀድሞ መኖሪያ አካባቢዎቻቸው መመለስ መጀመራቸውን የክልሉ መንግስት አስታወቀ። ሰዎቹን ወደ የመኖሪያቸው የመመለሱ ስራ በ15 ቀናት ውስጥ እንደሚጠናቀቅ የክልሉ የአደጋ መከላከልና የምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ለአሜሪካ ድምጽ ገልጸዋል። ተመላሾቹ ንብረታቸው በጦርነት በመውደሙ እርዳታ እንደሚያስፈልጋቸውም ተናግረዋል። ተይዘዋል የተባሉ 9000 እንደሚሆኑ የሰብአዊ መብቶች ኮሚሽን ሲገልጽ፣ የአፋር ክልል መንግስት በበኩሉ የሰዎቹ ቁጥር 7800 መሆናቸውን አመልክቷል። ገብረ መድህን ዝርዝር አለው።
በሰሜን ኢትዮጵያ ጦርነት ምክንያት በአፋር ክልል አብዓላ፣ ኮነባና በራህሌ ከሚገኙ መኖሪያ መንደራቸው ታፍሰው የተወሰዱ በሺዎች የሚቆጠሩ የትግራይ ተወላጆች ወደ ቀያቸው መመለስ መጀመራቸውን የአፋር ክልል አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ለቪኦኤ ተናግረዋል።
ከተለያዩ የተባበሩት መንግስታት ኤጀንሲዎች ጋርም ከዓለም አቀፍ ግብረሰናይ ድርጅቶች ጋር የጋራ እቅድ ማውጣት አካባቢውን በመቃኘት ስደተኞችንም በማሳተፍና በመወያየት ሰፊ ስራ ሲሰራ ቆይቷል። ከትናንትና ጀምሮ 358 የሚሆኑ የመጀመሪያ ተመላሾች ወደ አብዓላ ከተማ እንዲመለሱ የተደረገበት ሁኔታ ነው ያለው። ስለዚህ በቀጣይ ቀናትም በተመሳሳይ መልኩ የሚቀጥል ይሆናል ማለት ነው።
ምን ያህል ጊዜ ይፈልጋል ከእንግዲህ ያሉትን በሙሉ ለማጓጓዝ?
በወጣው መርሃ ግብር መሰረት ከ10-15 ቀኖች ይጠናቀቃል ተብሎ ይጠበቃል።
ስሟ እንዳይጠቀስ የጠየቀች አንዲት ተመላሽ የመጀመሪያዎቹ ተጓዦች ትላንት በአራት አውቶቡሶች እና በሁለት የጭነት መኪኖች መወሰዳቸውን ለቪኦኤ ገልጻለች። የመመለስ ሂደቱ ከመጀመሩ በፊት በኮሚቴ አማካኝነት ከሚመለከታቸው አካላት ጋር ውይይት መደረጉንም ጠቅሳ ከውይይቱ በኋላ ፎርም እየሞሉ እንዲመለሱ እንደተነገራቸው ገልጻለች። ንብረታቸው በጦርነቱ በመውደሙም ሲመለሱ እርዳታ እንደሚያስፈልጋቸው ተናግራለች።
እኛ ስጋታችን እዛ ምንም የለም፣ እቃም የለም። እዛ ሂደን ክፍት የቆየ ቤት ነው። 8 ወር ሙሉ ማንም ሰው አልነረውም። የሚለበስ ሰው ልብሱ እንኳን ይዘን አልመጣንም። ልብሱ ይሁን ጓዝን ይሁን ሰው ተነጥቀዋል። ጭራሽ ሂዶ ስጋት አለን። የሚያግዝ አካል ቢኖር ወይ ከኋላችን ቢመጣ ብለን ተስፋ እያደረግን ነው። ወይም ደግሞ እግዚአብሔር እንዳልን ይሁንና ከዚህ ብንነሳ ብለን ነው ጸሎት እያደረግን ያለ ነው።
የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊው አቶ መሐመድ ሁሴን ደግሞ ለተመላሾቹ ይደረግ ነበር ያሉት ድጋፍና እርዳታ በሚኖሩበት አካባቢም እንደሚቀጥል ተናግረዋል።
ካሳቸው እስከምችል ድረስ እርዳታ ታቅፏል፣ ይደርሳቸዋል። የሚያቀርበው የዓለም ምግብ ፕሮግራም ነው። እዛ ነው የሚያቀርብላቸው። የቦታ ለውጥ እስካልሆነ ድረስ የሚቋረጥበት ሁኔታ የለም።
ተመላሾቹን በዘላቂነት ለማቋቋም ግን ከሚመለከታቸው የእርዳታ ድርጅቶች ድጋፍ እንደሚያስፈልግ ገልጸዋል።
ማህበረሰቡ መልሶ ለማቋቋም በውሃ ዙሪያ ይሁን በጤና በትምህርት እና በኑሮ መሻሻል ላይ ሰፊ የሆነ ድጋፍ ያስፈልጋል ማለት ነው። መሰረታዊ የሆነ የኑሮ ሁኔታቸው እንዲሻሻል ሰፊ ድጋፍ ያስፈልጋል ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ ቀደም ባወጣው መግለጫ የአፋር ክልል የጸጥታ ኃይል በሰሜን ኢትዮጵያ ከተካሄደው ጦርነት ጋር ተያይዞ ለደህንነታቸው ጥበቃና በወንጀል ጥርጣሬ የሚፈለጉ ሰዎችን ለመለየት በሚል ምክንያት ከሶስት የአፋር ክልል ወረዳዎች የትግራይ ተወላጆችን ሰብስቦ ወደ ሰመራ እንደወሰዳቸው መግለጫ ማውጣቱ ይታወሳል። የኢትዮጵያ ሰብአዊ መብቶች ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽናቸው ባወጣው መግለጫ ላይ በአፋር ክልል ሰመራ ከተማ ሰመራና አጋቲና ካምፖስ ተይዘው የሚገኙት ሰዎች ሁኔታ በመጠለያ ጣቢያ ስም የተፈጸመ በብሔር ማንነት ላይ የተመሰረተ ህገወጥና የዘፈቀደ እስራት በመሆኑ በአፋጣኝ ሊለቀቁ ይገባል። ወደ መኖሪያ አካባቢያቸውም እስኪመለሱ ድረስ በካምፕ ውስጥ ለመቆየት የሚፈልጉ ሰዎች ቢኖሩ በሙሉ ፈቃደኝነትና ያለማናቸውም አይነት የእንቅስቃሴ ገደብ ሊሆን ይገባል ብለዋል። ኮሚሽኑ በካምፖቹ ውስጥ አደረግኩት ባለው ክትትልና ጥናትም ሰዎቹ አሳሳቢ ችግሮች እንደነበሩባቸው መለየቱን ገልጿል። በካምፖቹ ውስጥ ለስምንት ወራት ተይዘው የቆዩት የትግራይ ተወላጆች ራሳቸውን እንደ እስረኛ ሲቆጥሩ የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ሰዎቹን እንደ እስረኛ ሳይሆን እንደ ተፈናቃዮች ነው የምናያቸው፣ ከነበሩበት ሰብስበን ያመጣናቸውም ለደህንነታቸው ስንል ነው፣ አሁንም አደጋ እንዳይደርስባቸው እየጠበቅናቸው ነው ማለታቸውን ጠቅሰን መዘገባችን ይታወሳል። በካምፖቹ የነበሩት የትግራይ ተወላጆች ብዛት 9000 እንደሚደርስ የኢትዮጵያ ሰብአዊ መብቶች ኮሚሽን ሲገልጽ የአፋር ክልል ደግሞ እርዳታ አከፋፍልበታለሁ ባለው ሰነድ ላይ ያለውን ጠቅሶ ቁጥሩን ወደ 7800 ያወርዷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ከቦረና ዞን የተለያዩ ወረዳዎች በድርቅ ምክንያት ተፈናቅለው የዞኑ ሌሎች ሶስት ወረዳዎች ውስጥ ተጠልለው የሚገኙ በሺዎች የሚቆጠሩ ሰዎች ድጋፍ እንደተነፈጋቸው እየተናገሩ ነው። ዱብሉቅ ወረዳ ውስጥ የተጠለሉ ከ1500 በላይ አባወራዎች በቂ ምግብና ውሃ እንደማያገኙና የጽዳት ንጽህናና ጥበቃ ችግር እንዳለባቸውም አመልክተዋል። ተፈናቃዮቹ ዱብሉቅ ውስጥ ለስድስት ወራት መቆየታቸውን የገለጹት የወረዳው አደጋ ስጋት ስራ አመራር ጽህፈት ቤት ባልደረባ አቶ ዴበኖ ሳራ ሁኔታቸው ከአቅማቸው በላይ መሆኑን አስታውቀዋል። የተፈናቃዮቹ ችግር የከበደ መሆኑን እንደሚረዱ የዞኑ የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ጉዮ ጫርፊ ለአሜሪካ ድምጽ ተናግረዋል። ገልሞ ዳዊት ሰሞኑን ወደዚያው ተጉዞ ያለውን ሁኔታ ተመልክቷል። ተፈናቃዮቹንና ባለስልጣናቱንም አነጋግሮ ተከታዩን ዘገባ ልኳል።
ይህ በቦረና ዞን ዱብሉቅ ወረዳ የሚገኝ መጠለያ ነው። በዚህ ከስድስት ወር በላይ በቆየ መጠለያ በዞኑ በተከሰተው ድርቅ ንብረታቸውን ያጡ ነዋሪዎች ድጋፍ ለማግኘት የሰፈሩበት ቦታ ነው። ነገር ግን ነዋሪዎቹ በመጠለያው በቆየንባቸው ወራት ምንም ድጋፍ አላገኘንም ሲሉ ለአሜሪካ ድምፅ አስረድተዋል። ወይዘሮ ጅለ ጉራቻ የሰባት ልጆች እናት ናቸው።
ከቤኔ ውፊቃም ንጩፊኑ ኑጃላ በርበዳየ ሆንጌን በረና ወሪሌ ወሪድቃ ቶክ ጋምና
የዘንድሮ ድርቅ የነበሩንን ከብቶችንና ሁሉንም ንብረቶቻችንን ነው ያወደመብን። ባዶ እጃችን ስንሆን ወደዚህ መጣን። ከዚህ ከመጣንም በምግብና በውሃ እጥረት እየተቸገርን ነው። በተለይ ህጻናት፣ ነፍሰ ጡር ሴቶችና አዛውንቶች በምግብ እጥረት እየተጎዱ ናቸው። እኛ እዚህ ከሰፈርን ከስድስት ወር በላይ ሆኖናል። በመጠለያው በጣም ብዙ ቤተሰቦች ናቸው ያሉት። በቆይታችንም አንዴ ብቻ ነው ለተወሰኑ ቤተሰቦች የምግብ ድጋፍ የተሰጠው እንጂ ምንም አላገኘንም። ስለዚህ በጣም ችግር ውስጥ ነው ያለ ነው።
አቶ ዳለች ዲዳም የስድስት ልጆች አባት ናቸው። ከቤተሰባቸው ጋር በመጠለያው ከስድስት ወር በላይ እንደቆዩ ገልጸው ከምግብ እርዳታ ድጋፍ አለመኖር በተጨማሪ ሌሎች ችግሮችም እንዳሉ ያስረዳሉ።
ቢሳን በርባ የላሱንዱ ካሬን ዶቴ ከጭር ከጎብሎሊ ሎኒ ሁንዱማቴ ከጭር
የምንጠጣው ውሃ በጣም የቆሸሸ ነው።
እንስሳት ሲሞቱ ከመጣሉበት ነው ልጆቻችን የሚቀዱልን። በዚያ ላይ የመጸዳጃ ቦታ የለንም። እንዲሁ በበሩ ደጃፍ ነው ይህ ሁሉ በዚህ የሰፈረው ህዝብ የሚጸዳዳው። ስለዚህ የበሽታው ወረርሽኝ ፍራቻ አለብን። ሌላ ደግሞ የመጠለያ ቦታና ፕላስቲክ ሰጥተውናል። ይህ ፕላስቲክ ብርድ የሚከላከል አይደለም። እናም በጣም ችግር ውስጥ ነን።
የልጆች እናት የሆነችው ቲያ ደንገም አሁን በአከባቢው ያለው ብርዳማ አየር ጸባይ ለልጆቿና ለሷም ችግር መሆኑን አክላት እናገራለች።
ወል አሞንታል አኪልናም ጎዲሲ
ብርዱ በጣም አስቸጋሪ ነው። ለምግብ ፍለጋ ነው ከሳት አጠገብ የምንነሳው። በዛ ላይ የምንለብሰው ልብስ እንኳን የለንም። በጣም አስቸጋሪ ሁኔታ ውስጥ ነው ያለነው።
በዚህ በመጠለያው የሰፈሩት ተፈናቃዮች መንግስትና ጉዳዩ የሚመለከታቸው አካላት እንዲደርሱላቸውም ጠይቀዋል። አቶ ዴባኖ ሳራ የድብሉቅ ወረዳ የአደጋ ስጋት ስራ አመራር ወይም የቡሳ ጎነፋስ ጽህፈት ቤት ባልደረባ ናቸው።
ካምፒንኩን
1410 አባወራዎች ናቸው እዚህ ስፍራ ያሉት። እነዚህ ቤተሰቦች የነበሯቸውን ሁሉንም ከብቶች በድርቁ ምክንያት ያጡ ናቸው። የከተማ አስተዳደሩ ቦታ ሰጥቶ እዚህ እንዲሰፍሩ ሆነዋል። ነገር ግን እስካሁን የተደረገላቸው ድጋፍ የለም። በቂ ምግብ፣ ውሃ፣ መጠለያ፣ መጸዳጃ ቤት፣ ልብስም የላቸውም። ብርድም እየጎዳቸው ነው ብለዋል። አቶ ደይበኖ ወረዳው ተፈናቃዮቹን ለመደገፍ አቅም ስለሌለው ባለው ጉልበት የመጠለያው ነዋሪዎች ህይወት በምግብ እጦት እንዳያልፍ የተቻለውን እየደገፈ መሆኑን ተናግረው አስቸኳይ የምግብ እርዳታ ለመጠለያው ነዋሪዎች እንደሚያስፈልግ ለዞን አመራርና ሌሎች የተራድኦ ድርጅቶችም ማሳወቁን፣ ነገር ግን በስካውኑ ምላሽ አለማግኘቱን ተናግረዋል። አቶ ጉዮ ጨርፊ የቦረና ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ ናቸው። በዞኑ ከ17000 አባወራዎች በላይ በድርቁ ምክንያት ሙሉ ንብረታቸውን እንዳጡ ገልጸዋል።
በድብሉቅ አካባቢ ሰፍረው ስላሉት እናውቃለን። በዚህ አካባቢ ከተጠለሉ ከሶስት ወር በላይ አልፏቸዋል። በዞን ደረጃም እንደግፋቸው ነበር። አሁን ድብሉቅ ያሉት ከ1410 በላይ አባወራዎች ናቸው። የሚኖሩት በጣም አጣብቂኝ በሆነ ሁኔታ ውስጥ ስለሆነ በዞን በክልልና በፌዴራል መንግስት ጉዳያቸው ትኩረት አግኝቶ የሚመለከተው አካል ምላሽ እንዲሰጥ ተብሏል። ሌላ ደግሞ በጤና በግልና በአካባቢ ንጽህና በምግብ ድጋፍ የሚሰሩ መንግስታዊ ያልሆኑ ድርጅቶች አሉ። በዞን ደረጃ ከነሱ ጋር ተመካክረን ችግራቸውን ለመፍታት እየሰራን ነው። ሌላው ግን እነዚህ ሰዎች የዛሬ ድጋፍ ብቻ ሳይሆን ዘለቄታዊ መፍትሄም ይሻሉ። ምክንያቱም የነበሯቸው ከብቶች አልቀውባቸዋል። ወደ ቦታቸው መመለስ አይችሉም። ስለዚህ አሁን ባሉበት በዘላቂነት ሰፍረው የሥራ ዕድል እንዲያገኙ አዲስ ፕሮፖዛል አዘጋጅተን የተለያዩ አካላትን ድጋፍ በመጠየቅ ላይ ነን።
በዳስ ወረዳ ተጠልለው ላሉት የተባበሩት መንግስታት ድርጅት ተወካዮች ወደ ቦታው ሄደው ተፈናቃዮቹ ድጋፍ የሚያገኙበትን መንገድ ጥናት መጀመራቸውንም አቶ ጉዩ አክለው ተናግረዋል። ከድብሉቅና ዳስ ወረዳዎች በተጨማሪ በኤልወዬ ወረዳም የድርቅ ተፈናቃዮች መኖራቸውን የገለጹት አላፊው ዞኑን በክፉኛ እየመታ ያለው ድርቅ በስካውኑ በ12 ቢሊዮን የኢትዮጵያ ብር የሚገመት የእንስሳት ሀብትን መግደሉንም አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከቦረና ዞን ድብሉቅ ወረዳ።
ከኢትዮጵያ ወጣ ስንል ደግሞ ካሜሩንና ናይጄሪያ በሚዋሰኑበት የድንበር አካባቢ የደረሰ ከፍተኛ የጎርፍ መጥለቅለቅ በጥቂቱ 6 ሰዎችን ገድሏል። ጎርፉ መኖሪያ ቤቶችን መውሰዱንና ለውጭ ገበያ የተዘጋጀ ብዙ ሺ ቶን የሚገመት ምግብ ማውደሙን የካሜሩን ባለስልጣናት አስታውቀዋል። ወደ አካባቢው የሚደርስ ትራንስፖርት በመቋረጡ በመቶዎች የሚቆጠሩ ሰዎች መውጫ ማጣታቸውንና ፈጥኖ ጥቅም ላይ መዋል የነበረበት ምርት መበላሸት መጀመሩንም አርሶ አደሮችና ነጋዴዎች ተናግረዋል። ሞኪ ኤድዊን ኪንድዜካ ከያውንዴ ያቀረበውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ካሜሩን በስተ ምዕራብ ከናይጄሪያ ጋር በምታዋስናት የዊድኩም ወረዳ መንገዱን የዘጋውን ናዳና ድንጋይ ለማንሳት እየታገሉ ያሉ መንገደኞችና ነጋዴዎች የሚረዳቸው ኃይል ይደርስላቸው ዘንድ በጩኸት ጥሪ ሲያሰሙ ይደመጣሉ። ፌስቡክ እና ዋትስአፕን ጨምሮ በተለያዩ የማህበራዊ ትስስር ገጾች የተሰራጨው ቪዲዮ የዊዲኩም ምክር ቤት ባለስልጣናትና የአካባቢዎቹ ነዋሪዎች ካሉበት መውጣት ይችሉ ዘንድ ጎርፎ ያስከተለው የመሬት መንሸራተት በፈጠረው ጭቃና ድንጋይ የተዘጋውን መንገድ በመጥረግ እንዲረዳቸው የካሜሩን መንግስትን ሲጠይቁ ያሳያሉ። በዊዲኩም የደረሰው የጎርፍ መጥለቅለቅና ያስከተለው ናዳ መንገዱን በመዝጋቱ መመለሻ አጥተው ለአምስት ቀናት ካሉበት ለመቆየት መገደዳቸውን ይናገራሉ። የጎርፉ ውሃ መንገዶችን በመሸፈኑና የመሬት መንሸራተቱ ከመንገዱ ዳር የሚገኘውን ኮረብታ ስለሚንደው ላለፉት አምስት ቀናት ምንም አይነት ተሽከርካሪ ከዊዲኩም መውጣትም ሆነ ወደ ዊዲኩም መግባት ያለመቻሉን አስረድተዋል። ኦፎካር የሸመቱት ቲማቲምና የተለያዩ አትክልት መበስበስ መጀመሩንም ተናግረዋል። የዊዲኩም አትክልት አምራች አርሶ አደሮችም ያመረቱት አትክልት እየበሰበሰ መሆኑን አመልክተዋል። አንዶ ስታሊኖስ የካሜሪናዊቱ ዊዲኩም ከተማ ከንቲባ ናቸው። የምክር ቤታቸው ሰራተኞች በማህበራዊ መገናኛ መድረኮች የተሰራጩትን የቪዲዮ ምስሎች ለተመልካች ማጋራታቸውን አረጋግጠው የመሬት መንሸራተት ያስከተለው የጎርፍ አደጋ 6 ሰዎችን መግደሉንና ሌሎች በመቶዎች የሚቆጠሩ ቤት አልባ ማድረጉን እንዲሁም በርካታ የመኖሪያ ቤቶችንና የምርት ማከማቻ መጋዘኖችን ጭምር ማውደሙን ገልጠዋል።
The flood plains overflowed and the completely swept off houses.
ጎርፉ ከወንዙ አቅራቢያ ያሉት ስፍራዎች ሙሉ በሙሉ ከማጥለቅለቁም በላይ በአካባቢው ያሉትን ቤቶች በሙሉ ጠራርጎ ወስዷል። አሁን እኔና አንተ በመንናገርበት ሰዓት የሚበሉት ምግብ እንኳን ሊላቸው ቁጥራቸው ከ55 በላይ የሚሆኑ ሰዎች አሉ። ምክር ቤቱ አንዳንድ ደራሽ እርዳታ ለማሰባሰብ ጥረት በማድረግ ላይ ነው። በበኩሌም ብርቱ ችግር ላይ የወደቁትን ሰዎችን እንዲረዱ እነሆ ይህን አስቸኳይ ድረሱልን ጥሪ ለመንግስትና ለበጎ ፈቃድ አድራጊዎች አደርሳለሁ።
የጎርፍ አደጋው በሞሞ ወንዝ ላይ የተሰራውን 36 ሜትር ርዝማኔ ያለው ድልድይ በማፈራረስ ከወንዙ ወዲህና ወዲያ ማዶ የሚገኙትን በመቶዎች የተቆጠሩ ነጋዴዎችና ተሳፋሪዎችንም ባሉበት እንዲቆዩ አድርጓል። ዊዲኩም የሚገኝበት የሞሞ አስተዳደር በወይራ ዘይት፣ በቆሎ፣ ድንች፣ ቲማቲምና ሌሎች የአትክልት አይነቶች አምራችነቱ የሚታወቅ በምርት የበለጸገ አካባቢ ነው። የካሜሮን ብሔራዊ የአየር ንብረት ለውጥ ተከታታይ ድርጅት ባለፈው ወር ይፋ ባደረገው ሪፖርት ጎርፍና የሚያስከትለው የመሬት መንሸራተት ዊዲኩምን ጨምሮ በርካታ የካሜሮን ከተሞችንና መንደሮችን ሊጎዳ እንደሚችል ተንብዮ ነበር። ፎርና ፓትሪክ የካሜሮን ብሔራዊ የአየር ንብረት ክትትል ተቋም ምክትል ዋና ዲሬክተር ናቸው። የጎርፍ አደጋ ተጋላጭ በሆነው አካባቢዎች የተገነቡ ቤቶች ሁኔታውን ይበልጥ አባብሰዋል ባይ ናቸው።
Our projections clearly indicate
ሰዎች በረግረጋማ አካባቢዎች ቤት ይሰራሉ። በዚህን ጊዜ ምን ይከሰታል? ቤቶቹ የውሃ መንገዶችን እንኳን ሳይቀር ስለሚዘጉ እና በትክክል መተላለፍ ስለማይችል በመጨረሻው በእነዚያ ቤቶች ውስጥ የሚኖሩ በሙሉ ለአደጋ ይጋለጣሉ።
የካሜሮን መንግስት ህዝቡ ለአደጋ ተጋላጭ መሆኑን ቀጠናዎች አካባቢ መከተም እንዲያቆም ያስተማርኩ ነው ቢልም ለረሃብ የተጋለጡት ወገኖች የጠየቁትን ድጋፍ የሚያቀርብ ስለመሆኑ ግን እስካሁን ያለው የለም።
በቀጣይ የምናልፈው ደግሞ ወደ ምስራቅ አፍሪካ ይሆናል። ኬንያ ባለፈው ሳምንት ባካሄደችው ምርጫ ጥቂት ቢሆኑም ከዚህ በፊት ታይቶ የማይታወቅ ቁጥር ያላቸው ሴቶች ማሸነፋቸው ህዝቡ በይበልጥ ስብጥር ያለበትን አመራር መቀበል መጀመሩን እንደሚያሳይ ተንታኞች ተናግረዋል። ዘገባውን ከናይሮቢ ያደረሰችን ቪክቶሪያ አሙንጋ ናት። እንግዱ ወልዴ እንደሚከተል ያቀርበዋል።
ኬንያ በወንዶች ተጽዕኖ ስር ያሉ ማህበረሰቦች የሚኖሩባትና የፖለቲካ ስልጣን አሁንም በወንዶች ቁጥጥር ስር የሚገኝባት ሀገር ነች። ባለፈው ማክሰኞ በተደረገው ምርጫ ግን 22 የሚሆኑ ሴቶች በብሔራዊ ሸንጎውና በሴኔት መቀመጫ አግኝተዋል። ይህም ከዚህ በፊት ታይቶ የማይታወቅ ቁጥር ነው። 47 ከሚሆኑት የአውራጃ ገዥነት ቦታዎች 7ቱን ሴቶች አሸንፈዋል። ይህ ቁጥር እንደ አውሮፓውያን አቆጣጠር በ2017 ከተደረገው ምርጫ ጋር ሲነጻጸር በ3 ጨምሯል። ውጤቱ ኬንያውያን ሴት መሪዎችን መቀበል መጀመራቸውን ያሳያል ሲሉ የፖለቲካ ተንታኞች ይናገራሉ። ማርክ ቢቻቼ ኬንያዊ የፖለቲካ ተንታኝ ናቸው።
እንደሚመስለኝ ሴቶች መምራት ይችላሉ የሚለውን ኬንያውያን የተቀበሉት ደረጃ ላይ ደርሰናል። ትልቅ የውይይት ርዕስ መሆን አቁሟል። አስደንጋጭና የሚገርም ጉዳይ አልሆነም። ስለዚህ አገሪቱ ሴቶች መምራት ይችላሉ የሚለውን ተቀብላለች።
ቪማል ሻህ ምን ኬንያ ዳይማ የተሰኘና ሰላምና አንድነትን የሚሰብክ ቡድን ሊቀመንበር ናቸው። የቡድኑ ሲያሜ ትርጉምም ምን ግዜም ኬንያ እንደማለት ነው። 2000 የሚሆኑ ሴቶች በመርጫው በመሳተፋቸው በጣም ተደንቀዋል።
Women have always sought opportunity to
መምራት እንደሚችሉና ሌሎችንም ስራዎች መስራት እንደሚችሉ ለማሳየት ሴቶች ሁሌም አጋጣሚዎችን ሲፈልጉ ነበር። አሁን እየተሳካላቸው ነው። ድጋፍም አግኝተዋል። እናም ያ በጣም አስደናቂ ነው። በዚህ ምርጫ 1962 ሴቶች እጩዎች ነበሩ። ይህ በጣም የሚደንቅ ነው።
በሌላ በኩል ደግሞ ቡንጎማ የተባለች አውራጃ ማርቲን ዋንዮኔ የተባለን አልባይኖ ወይም አንዳንድ ጊዜ ሻሾ የተባለ የሚጠራ የቆዳ መንጣት ያለበት ሰው ለብሔራዊ ሸንጎ መርጣለች። አልቢኒዝም ያለበት ሰው ከፍተኛ ፉክክር በነበረበት ምርጫ ለምክር ቤቱ ሲመረጥ ለመጀመሪያ ጊዜ ነው። ሌላው አልባይኖ አይሳክ ሙዋውራ የተለየ ፍላጎት ያላቸውን ቡድኖች የሚወክል መቀመጫ ተሰጥቶት ነበር። ተንታኛዋ ቢኒ ማሴኖ እንደምትለው ከዚህ በፊት የባህልና ማህበራዊ መሰናክል እንደ ማርቲን ዋንዮኒ ያሉትን ከስልጣን ያገለለ ነበር።
ስለዚህ የአካል ጉዳተኞች ሲመረጡ ማየት በጣም አስደናቂና ወደ ትክክለኛው አቅጣጫ የሄደ እርምጃ ነው።
ያለፈው ሳምንት ምርጫ በ2010 ከወጣው የኬንያ ህገ መንግስት ወዲህ የተደረገ ሶስተኛ ምርጫ ነው። የፖለቲካ ተንታኞች እንደሚያምኑት ህዝቡን ግንዛቤ ማስጨበጥ ወደፊት ኬንያውያን የበለጠ ስብጥር ያለበትን አመራር ለመምረጥ ያስችላቸዋል።
አሁንም ከአህጉሩ ሳንወጣ በናይጄሪያ በተገባደደው የሐምሌ ወር የታየው የዋጋ ግሽበት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ያሳየው ጭማሪ ወደ 20% ተጠግቷል። ይህም ባለፉት 2 አስርተ ዓመታት ውስጥ ከታዩት ከፍተኛው ነው። በአፍሪካ ትልቁ መሆኑ በሚነገርለት የናይጄሪያ ኢኮኖሚ ሸማቾች የመሰረታዊ ምግቦችን የዋጋ ንረት መቋቋም ተስኗቸዋል። ቲሞቲ ኦቢዙ በዚያች ሀገር ለታየው ከፍተኛ የዋጋ ግሽበት ምክንያት የሆኑትን ነገሮች የተመለከተበትን ዘገባ ከአቡጃ አድርሶናል። አሉላ ከበደ እንደሚከተል ያቀርበዋል።
የናይጄሪያው ብሔራዊ ስታቲስቲክስ ቢሮ ከትላንት በስቲያ ሰኞ ባወጣው ሪፖርት ባለፈው የሐምሌ ወር በሀገሪቱ የታየው የዋጋ ግሽበት መጠን ከ19.64% መድረሱንና ይህም እንደ አውሮፓውያን የዘመን አቆጣጠር በመስከረም 2005 ዓ.ም ከተዘገበው ወዲህ ከፍተኛው መሆኑን አመልክቷል። ቢሮው ይፋ ያደረገው ሪፖርት እንዳመለከተው ትልቁ ጭማሪ የታየው እንደ ምግብ፣ ነዳጅ፣ የትራንስፖርት ዋጋና አልባሳት በመሳሰሉ አስፈላጊ ሸቀጦች ላይ ነው። የአየር ንብረት ለውጥ ባስከተለው ችግር በኮቪድ-19 ወረርሽኝና በተስፋፋው የጸጥታ ሁከት ሳቢያ የምግብ ዋጋ በናይጄሪያ ላለፉት በርካታ ዓመታት ቀስ በቀስ ሲጨምር ቆይቷል። ይሁንና ሩሲያ ዩክሬንን በወረረችበት የካቲት ወር ግን የሸቀጦች ዋጋ በሚሊዮን ለሚቆጠሩ ዜጎች መሰረታዊ ፍላጎቶቻቸውን ማሟላት ከማይችሉበት ደረጃ ባደረሳቸው መልኩ ነው የናረው። የአቡጃ ነዋሪው ጄምስ ኦርሺዮ በተሰማሩበት የሽያጭ ሥራ በወር $50 ደሞዝ ይከፈላቸዋል። ሆኖም በዚህ ገበያቸው ኢኮኖሚው የፈጠረውን ጫና መቋቋም እንደተሳናቸው ይናገራሉ።
አሁን ዋጋ ከመጨመሩ ጋር ተያይዞ ብዙ ፈተናዎች አሉ። ወደ ገበያ ሄድ ብሎ አንዳች የሚበላ ነገር ሸምቶ ስለመመለስ እና ራሴን መመገብ ስለመቻሌ እንኳን ምንም መናገር አልችልም። ምክንያቱም ዋጋው ጨርሶ የሚቀመስ አይደለም። ፊት 300 ናይራ ያስወጣ የነበረ አንድ ቁራጭ ዳቦ አሁን 1000 ናይራ ሆኗል። አቡጃ ውስጥ የሚገኙ አንዳንድ ዳቦ ጋጋሪዎች እንኳን በዋጋው ውድነት የተነሳ ስራ እየሰሩ አይደለም።
የዋጋ ንረትን ለመቅረፍ በተያዘ ጥረት የናይጄሪያ ማዕከላዊ ባንክ በጥር ወር 11% የነበረውን የወለድ መጠን ባለፈው የሐምሌ ወር ወደ 14% ከፍ በማድረግ የአገሪቱን የገንዘብ ፖሊሲ ማጠባበቅ ይዟል። አኪም ቱንዴ ኦጉሶላ በአቡጃ የሚገኝ አንድ የፋይናንስ አማካሪ ድርጅት መስራች ናቸው። የናይጄሪያ ብሔራዊ ባንክ የተከተለውን ፖሊሲ እንዲህ ያብራራሉ።
እየሆነ ያለው ገበያ ላይ ያለውን መጠኑ አነስተኛ የሆነ ሸቀጥ በሰው እጅ የተዘዋወረ በሚገኘው ከፍ ያለ መጠን ያለው ገንዘብ ማሳደድ ነው የያዝነው። ያ ነው የዋጋ ንረቱ መንስኤ። የምርት አቅርቦት እጥረት አለ። ለዚህም ነው የናይጄሪያ ማዕከላዊ ባንክ የወለድ መጠኑን ከፍ በማድረግ በዝውውር ላይ ያለውን የገንዘብ መጠን ለመቀነስ የነጻ ገበያ አሰራርን እየተጠቀመ ያለው።
በዚህም ሰዎች ገንዘባቸውን ወደ ባንክ በማስቀመጥ መቆጠብ ይችላሉ። ይህም የሚዘዋወሩን ገንዘብ ከኢኮኖሚ ጥራርጎ እንደማውጣት ማለት ነው።
ከውጭ ሀገር በሚመጣ ንግድ ላይ የተመሰረተ የምጣኔ ሀብቷ በምንዛሬ ውድቀቱ የበለጠ ተጎድቷል። የናይጄሪያው ገንዘብ ናያራ ራሱ ባለፉት 7 ወራት ውስጥ ብቻ ከ30% በላይ የመግዛት አቅሙን አጥቷል። ኦጉንሶላ ግን የዋጋ ግሽበቱ ችግር ዓለም አቀፋዊ ነው ይላሉ።
It's not only in Nigeria alone that we are experiencing this.
እንዲህ አይነቱ ሁኔታ እየገጠመን ያለ ነው ናይጄሪያ ውስጥ ብቻ አይደለም። ዩናይትድ ስቴትስ ውስጥም የዋጋ ግሽበት እየጨመረ በመሄድ ላይ ነው። ጎረቤታችን ጋና እንኳን የዋጋ ግሽበቱ መጠን ከ30% በላይ ደርሷል።
ባለፈው መጋቢት ወር የዓለም ባንክ ይፋ ባደረገው ሪፖርት ከ10 ናይጄሪያውያን 4ቱ ወይም 40% ዜጎች ከብሔራዊው የድህነት ወለል በታች እንደሚኖሩ ገምቷል። የዋጋ ግሽበቱ በመጪው ወራት ውስጥ ገና ከዚህም ሊጨምርና አያሌ ናይጄሪያውያንንም ከድህነት አፋፍ ሊያደርስ እንደሚችል ባለሙያዎች ይተነብያሉ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ነው የምናልፈው። ቀጣዩ ዘገባችን የሲዳማ ክልልን አስተዳደር አደረጃጀት ይመለከታል። የሲዳማ ክልል ብሔራዊ ክልል መንግስት በአራት ዞኖችና በአንድ ከተማ አስተዳደር እንደሚዋቀር የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ አስታውቀዋል። 10ኛው የኢትዮጵያ ክልል ሆኖ ከሁለት ዓመት በፊት የተመሰረተው የሲዳማ ክልል እስካሁን የዞን አደረጃጀት ሳያዋቅር ነው የቆየው። አንዳንድ የክልሉ ነዋሪዎች እንዳሉት የተለያዩ ዞኖችን ማዋቀር የክልሉን ህዝብ ኢኮኖሚያዊና ማህበራዊ ፍላጎቶችን ለመፍታት ያስችላል። በክልሉ አለ የሚባለውን ከፍተኛ የሆነ የስራ አጥነት ችግር ሊቀንስ እንደሚችልና ህዝባዊ አገልግሎቶችን በቅርቡ ለመስጠት እንደሚያግዝም ገልጸዋል። የአሜሪካ ድምጽ ያነጋገራቸው ምሁራን ደግሞ የዞኖች መዋቀር የጉቦና የብልሹ አሰራር መንስኤ እንዳይሆን መጠንቀቅ እንደሚያስፈልግ ጠቁመዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የሲዳማ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንታዬ ከበደ በሰጡት መግለጫ ክልሉ አራት ዞኖችና አንድ ከተማ አስተዳደር እንደሚኖሩ ተናግሯል። የሐዋሳ ከተማ አስተዳደርና የሐዋሳ ከተማ ዙሪያ ዞን እንዲሁም በአቅጣጫቸው የሚሰየሙ 5 መዋቅሮች እንደሚኖሩትና ምክር ቤቱም በቅርቡ በሚያካሂደው ጉባኤ የአስተዳደር መዋቅሩን መርምሮ እንደሚያጸድቅ አስታውቀዋል።
ከዚህ በፊት አንድ ዞን ነበርን፣ አንድ የከተማ አስተዳደር፣ አሁን ግን አራት ዞንና አንድ የከተማ አስተዳደር በዞን ደረጃ ያለ መዋቅሮች የሚደራጁበት፣ ህዝቡም ሲጠይቅ የነበረው ምላሹ የተመለሰበት ወቅት ስለሆነ በመገኘቱ ውጤትም በማስገኘቱ ሁላችሁም ባላችሁበት በአካባቢዎቻችሁ ትግል ካደረጋችሁና ከሰራችሁ ድህነትንም ታሪክ ለማድረግ ትንሽ ጊዜ ብቻ የሚፈጅ ስለሆነ በአደረጃጀት ብዛት ሳይሆን ትንሽ አደረጃጀትም ቢሆን ውጤት በሚያስገኝ ሁኔታ ሁሉም የበኩሉን ድርሻ እንዲወጣ መልእክትን አስተላልፋለሁ።
የክልሉ ዞኖች አደረጃጀት አቅጣጫን መሰረት በማድረጉ አወቃቀሩ ጥሩ መሆኑን የሚገልጡት በሐዋሳ ዩኒቨርሲቲ የገንዘብ ድጋፍ በግል ጥናት ያደረጉት የሐዋሳ ዩኒቨርሲቲ የህግና የዓለም አቀፍ ግንኙነት መምህሩ ዮሐናን ይወካሞ ናቸው።
የሲዳማውን አዲሱ አወቃቀር በጣም ደስ የሚለው ሁሉም ተቀባይነት 100% ከሁሉም ተቀባይነት ያገኘው ከፖለቲካውም ከምሁራኑም በዳይሬክሽን ነው። ማጠቀሜቷ ምንድን ነው? ኮንፍሊክት አይፈጥርም ነገር በቦታ ምናምን የሚባል ነገሮች አይኖሩም። ዳይቨርሲቲ ፖፑሌሽን ዳይቨርሲቲንም አኮሞዴት ያደርጋል። ፖፑሌሽን ኢንክሉሲቭ ነው። በዛ ላይ ደግሞ አካታች ነው እና አንዱ ድህነትን ማጥፋት ምክንያቱም አንድ አካባቢ ያለው አንድ አካባቢ ላይኖረው ይችላል። እነሱንም ኮንሲደር ያደረገ ነው እና ወይም ዞን አወቃቀር ሂስትሪውን ስታየው በጣም ቆንጆ ነው እና ግን ማጆሪቲው ይስማማል። በቁጥሩ ማነሱ ሪሶርሱንም ብዙ አካባቢውንም ያገናዘበ ነው። ከበንታ መታዋሳ ላይ ስብሰባ አድርግ ብትለው ነዳጅ አሁን በተወደደ ይሄ ማለት ምን ያህል ኮስት ይቀንሳል? አይ ዞሮ ዞሮ ለክልሉ የሚያመጣው ጥቅሞች ይኖራሉ። በሳል በሆነ አካሄድ ነው የተያዘውም ብዬ አምናለሁ።
የአለታ ወንዶ ከተማ ነዋሪ የሆኑት አቶ ዘላለ መሳፍንት በክልሉ ዞኖችን ማዋቀር ለህብረተሰቡ ኢኮኖሚያዊ ጥቅም እንደሚያስገኝና ማህበራዊ አገልግሎትን በቅርበት እንዲያገኙ ይጠቅማል ሲሉ ተናግሯል።
ዞን ሲሆን ያው ይበልጥ መንግስት ከህዝብ ጋር ይቀራረባል። ለምሳሌ ዞን ከሆነ ውስጥ አንዱ አለታው እንደሆነ ለዛ የተሻለ ማህበረሰቡ ተጠቃሚ ይሆናል ማለት ነው። ያው ዞን ሲሆን አብሮ ይዞ የሚመጣው የራሱ የሆነ ጥቅሞች አሉት። የዛ ተጠቃሚ ይሆናል ብዬ አስባለሁ። ለምሳሌ ፍትህ ላይ እዛው ዞን ተብሎ አሁን ሐዋሳ ነበር የሚመጣው የአካባቢ ህዝብ እዛው በዞን ደረጃ እዛው ሊዳኝ ይችላል በቀላሉ ማለት ነው። ሌላው መሰረተ ልማቶች ያልተሟሉለት መሰረተ ልማቶች ይኖራሉ። እነዛም መሰረተ ልማቶች ያው ዞን ሲመጣ አብሯቸው ይዛቸው የሚመጣ በረከቶች አንዱ ነው። ሁለተኛ ነገር ደግሞ የስራ እድልን ይፈጥራል ብዬ አስባለሁ በተወሰነ መልኩ። ያው እንደ ሲዳማ ችግር ያው መንግስትም ያመነበት ይመስለኛል። ያው ብዙ ከመረው ሰራቱ ሰዎች ነበሩ አሉም አሁንም ማለት ነው። እነዛ ያው በአንድም በሌላ መልኩ የሆነ ሲስተም ውስጥ የሚገቡ ይመስለኛል። ያው እኔ እርግጠኛ ሆኜ ማለት ባልችልም ግን ያው በዚህ መሰረተ ልማቶች አሁን የዞን አስተዳደር አለታው እንዶ ላይ ሆነ ማለት ዞን ላይ የሚገቡ ሰዎች አለ። ከተማ አስተዳደሩ እንደ ከተማ አስተዳደር የሚይዛቸው ሰራተኞች ይኖራሉ። ከዚህ ከኛ አንጻር የሆነ ያህል ጥቅም ያገኛል ብዬ አስባለሁ። ከስራ
በዞኑ ያለውን የስራ አጥነት ችግር ጭምር በመቀነስ ረገድ ፋይዳ ይኖረዋል ያሉት አቶ ዘላለም ዞኖችን ማብዛት የመጨረሻ ግብ አለመሆኑን ጠቅሰው ለተጨማሪ ችግር መንስኤ ሊሆን ይችላል ሲሉም ተናግሯል።
አንዳንዴ ይዟቸው የሚመጣው በረከቶች እንዳሉ መርገሞችም ይኖራል። የበላተኛ ቁጥርም ሊያበዛ ይችላል። ስለዚህ አፈጻጸሙ ላይ ይበልጥ ትኩረት አድርጎ ሊሰራበት ይገባል ብዬ አስባለሁ። እንደዛ ካልተደረገ አሁንም ጥቅም የለውም። ለህዝቡ ፍትህ መስጠት ሳይሆን ለህዝቡ የሆነ መከራ ማምጣት ሊሆንም የሚችልበት አጋጣሚ አለ። ያው በጥንቃቄ ካልታየ አሁንም ችግር ሊፈጠር ይችላል የሚል እምነት አለ።
የሐዋሳ ዩኒቨርሲቲ የህግና የዓለም አቀፍ ግንኙነት መምህሩ አቶ ዮሐናን ይህንን ሀሳብ ይደግፋሉም። ለሚደራጁ ዞኖች ግን ባለስልጣናት ሲሾሙ ጥንቃቄ መደረግ አለበት ብሏል።
አሁንም ቢሆን ከፍተኛ ጥንቃቄ በተለይ ሲያዋቅሩ በኮታ ለአንዱ ጎሳ በጎሳ ቁጥር ደልሎ ስልጣን የሚሰጡ ከሆነ ዞሮ ዞሮ የኔ አልፏል ነው የሚለው እና ኢኮኖሚ ዘርፍ ላይ ኢኮኖሚ እውቀት ያለው ጤና ላይ ከሆነ ዶክተር የሚያክም የተማረ አስተዳደር ላይም ከሆነ ብቁ የሆኑ ሰዎችን ማስቀመጥ
በክልልነት ከተደራጀ በኋላም 2 ዓመታትን ያስቆጠረው የሲዳማ ክልል ከአዋጭነት አንጻር ታይቶ እንዲዘጋ የተደረገው የዞን አደረጃጀት ስራ ለማስቀጠል የሚያስችል ኮሚቴ ተቋቁሞ ጥናት ሲካሄድ መቆየቱን የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ተናግሯል። ርዕሰ መስተዳድሩ ህዝብን ተጠቃሚ የሚያደርግ ማንኛውንም ሀሳብ የክልሉ መንግስት ተቀብሎ ተግባራዊ እንደሚያደርጉ የጥናቱ ውጤትና አደረጃጀቱ ለክልሉ ባለስልጣናት ትናንት በቀረበበት ወቅት ገልጸዋል። የክልሉ የዞን አደረጃጀት ጥናት የተካሄደው የምሁራን ኮሚቴ ተቋቁሞለት ሲሆን ጥናቱ ሲካሄድ የዞን መዋቅር ጥያቄ የቀረበባቸውና የህዝብን ተጠቃሚነት ሊያረጋግጥ በሚችል መልኩ እንደሆነ ተገልጧል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም።
ወደ ሳምንታዊ ሴቶችና ቤተሰብ መሰናዷችን ነው የምናልፈው። በዓለማችን ከፍተኛ ነዋይ የሚፈስበት የፋሽን ኢንዱስትሪ ከፍተኛ ተቀባይነት አግኝተው የኢትዮጵያ ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያውያን ንድፍ አውጪዎች በቀዳሚነት ከሚጠቀሱት መካከል ገነት ከበደ አንዷ ናት። ገነት ፓራዳይስ ፋሽን የሚለውን ድርጅቷን መስርታ ባህላዊን የሽመና ውጤት በዘመናዊ መልክ ማቅረብ ከጀመረች 30 ዓመታት ተቆጥሯል። እነዚህን ስራዎቿንና በዘርፉ ያበረከተችውን አስተዋጽኦ የሚዘክር ታላቅ የፋሽንና የሙዚቃ ትርኢት ለማካሄድም ዝግጅት ተጀምሯል። ይህን በማስመልከት ከገነትና ከትርኢቱ ፕሮዲውሰር አንቷን ሊንድሌ ጋር ያደረግነው ቆይታ ቀጥሎ ይቀርባል። ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ትመለስ እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው።
ትምህርት ቤት እንደ ልጆች ሆነን የነበርኩበት ማዘ ትምህርት ቤት የስፌ ትምህርት ቤትም የአርት ስራም ትምህርትም ነበረን እና እሱም ኢንፍሉዌንስ ነበረው። ስፌት በጣም ወድ ነበረ። ጥሩ ነገር መልበስም ወድ ነበረ እና ያም ብዙ ኮንትሪቢዩት አድርጓል። በተጨማሪም ወደ ትዳር ስመጣ የሚዜ ልብሶችን ለሰፋችልን ሰው እኔ ነበርኩ እንዲሆኑ ዳይሬክሽን ሰጥታ የተሰራልኝ እና ያው አብሮ ከልጅነት ያደገ ነገር ነበረ። አስተዳደጋችን የሚሄድበት ትምህርት ቤት ከዛ ደግሞ ያሁን ሳያስጠርሽ ስመጣም ያ ነበር ዋናው ነገር ያነሳሳል።
ገነት ከሰላሳ ዓመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለህዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች።
ትልቁ የነበረው ክሪቲሲዝም ነበር በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው እየተባለ ያው በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርቶዴ የራሴን የባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የእኛ ያንን ቅርስ እንዲህ በቀላል በእኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት እና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራሁ አቀርብ ስለነበረ እንዳልወድቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ነገር ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉ፣ እግዚአብሔር ይመስገን አሉ። አገር ውስጥ በጣም ብዙ ፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ እና ለእኔ ምርኩዜ ነበረ እሱ።
በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ የመሆኑ ድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በዓለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን የዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ወይ ስል ጠይቄያታለሁ።
እንግዲህ ለእኛ መንገድ በተለይ ፋሽኑ በጣም ብዙ ሄዷል፣ ግን ለእኛ ዩኒክ የሚያደርገን ወይም አውተንቲክ የሚባለው የተለየ የሚያደርገን የእኛ ባህል ትራዲሽናል ይሄ የሽመናው በእጅ የሚሰሩት ነገሮች ትልቅ ቫሊዩ አለው። በተለይ በአሁኑ ዘመን ባለፉት የተወሰኑ ዓመታት የሰስተነብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ጋር የመስራት እኛውን ታሪካችንን አናወራ ስቶሪ ቴሊንግ ተብሎ ዛሬ ሁሉም የሰራውን የሚያሰራውን ማውሮፓ አንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምን ያህል ራሴ በስራዬ ይሄ አልልም ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጂ የሚያደርግ። በተለይ የእውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበት ምክንያቱም ሲንግ ዝ ሊቪንግ ይላሉ እነሱ እና አንዳንድ ባያወታው ብድግ ብለው ይመጣሉ። ያ ያልሽውን ነገር ቬሪፋይ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል።
ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና እስቲ ስለዚህ ንገሪኝ።
እግዚአብሔር ይመስገን በጣም ብዙ ልጆች ነው ያሉኝ። በተለይ በኢንተርንሺፕ መጥተው ብዙ ልጆች አብረው እንትን ጋር ቆይተው ይመለሳሉ እና ያ ነው ለእኔ ሴት ልጅን ከደገፍን ህብረተሰባችን ይለወጣል። ይሄ በጣም የማምንበት መርሆ።
ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰርና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንድሌይ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት።
The background of Leah Kabada with Gannett Kabada, they have a friendship, and also Leah
አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ያገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ስራ ስትጀምር እንደሆነ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና ሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት፣ ስለ ስራዎቿና ረጅም ዓመታት ስላስቆጠረው ጓደኝነታቸው ትነግረናለች።
And also there is a group of musicians from, who will perform on the event and they're from Italy.
ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን?
Yes, that's correct. And it is studying in Italy.
በትክክል የገነት የፋሽን ዲዛይን ስራው አይሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይሄን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው።
በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የ30 ዓመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል።
For me, our relationship is more than just a work relationship.
የእኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶክመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅን በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንድትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና አውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ።
የ30 ዓመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀራዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያው የሮም ምሽት መሰናዷችን እንደቀጠለ ነው። ተከታዩ መሰናዶ ደግሞ የአሜሪካና ህዝቧ ነው። ቆንጅታዬ ታቀርባለች።
የ19 ዓመቷ ቬኔዙዌላዊት ፍልሰተኛ ዋሽንግተን ዲሲ የመጣችው የዛሬ 4 ወር ገደማ ነው። የቴክሳስ አገረ ገዢ ግሬግ አበት በ120 አውቶቡሶች እያሳፈሩ ወደ አሜሪካ መዲና ከላኳቸው ፍልሰተኞች መጀመሪያ ከመጡት ውስጥ አንዷ ነች። አበት ፍልሰተኞቹን ወደ ዋሽንግተን ለመላክ እቅዳቸውን ያወጡት ሚያዝያ ወር ውስጥ ሲሆን ያን ያደረጉት የፕሬዝደንት ጆ ባይደን ፖሊሲ ላይ ያላቸውን ተቃውሞ ለመግለጽ ነው። እናም በቅርብ ጊዜ በደቡባዊው የአሜሪካ ድንበር በኩል የገቡ ፍልሰተኞችን አውቶቡሶች ተከራይተው እያሳፈሩ ላኳቸው። ሌላው ሪፐብሊካን አገረ ገዢ የአሪዞናው ዳግ ዱሲም የቴክሳሱን የግሬግ አበትን ፈለግ በመከተል በግንቦት ወር ፍልሰተኞቹን ወደ ዋሽንግተን ዲሲ ማሳፈር ጀምረዋል። ታዲያ በሚያዝያ ወር ዋሽንግተን ዲሲው የአውቶቡስ ጣቢያ ላይ ሮዛ የእውነት ስሟ አይደለም፣ እቅዷ ምን እንደሆነ ለቪኦኤ እንዲህ ስትል ነበር የገለጸችው።
Work, start fulfilling my dreams, my goals that I have here.
እሰራለሁ፣ ህልሜን እውን ማድረግ ጀምራለሁ። እዚህ ስመጣ አደርጋለሁ ያልኩትን አላማዬን አሳካለሁ።
ሮዛና የኑሮ ጓደኛዋ ወደ ዩናይትድ ስቴትስ የደረሱት በብዙ ችግሮች ውስጥ አልፈው ነው። በጉዞ ላይ ሳሉ 3 ጊዜ ጽንሷ የሚወርድባት መስሏት ሰግታ ነበር። ባደገኛው ተራራማው የኮሎምቢያው ጥቅጥቅ ደን በኩል አድርገው ከዚያም 9 ሀገሮችን አቋርጠው ነው ስብስብ የሆነውን የዩናይትድ ስቴትስ ኢሚግሬሽን ሂደት የተጋፈጡት። የሮዛ የፍቅር ጓደኛ ሲያስረዳ እንዲህ ብለዋል።
It's not what I thought. The lawyer charges you $10,000 to
እንዳሰብኩት አይደለም። ጠበቃው የጥገኝነት ማመልከቻ ጉዳይህን ለመያዝ $10,000 ይጠይቃል። ከሀገር መውጣት የምችለው ከ10 ዓመት በኋላ ነው። ፓስፖርት የለኝም። እዚህ ሀገር ፓስፖርት ከሌለህ ምንም አይደለህም።
አሁን ጥንዶቹ የሚኖሩት ዴላዌር ክፍለ ግዛት ውስጥ ነው። ሮዛ ገና አልወለደችም። እንዲህ አይነት የኢሚግሬሽን ስርዓት ያጋጥመናል ብለን አልጠበቅንም ይላሉ።
Yes, I regret having come to the United States. Everyone thinks that once you arrive.
አው ለምን መጣው ብዬ ጸጸታለሁ። ሰው ሁሉ አንድ ዩናይትድ ስቴትስ እግሩ ሲገባ በሀገሩ በሙሉ ኒውዮርክ እንዳሉት ህንጻ በህንጻ የሚያይ መስለዋል።
እንደ ሮዛ ሁሉ ምን አቅብጦኝ ነው ከሀገሬ የወጣሁት ብለው የሚቆጩ አንዳንዶች ይኖራሉ። የዩናይትድ ስቴትስ ድንበር ጥበቃ አባላት ግን ደቡብ ምዕራባዊው ድንበር ላይ 207,416 ፍልሰተኞችን እንዳገኙ ይናገራሉ። ግንቦት ወር ውስጥ ከነበረው አሃዝ በ4% ቀንሷል። ከመካከላቸው 92,274ቱን ከኮቪድ-19 ጋር በተያያዘ የጤና ስጋት ስራ ላይ በዋለው ታይትል 42 በተባለው ደንብ መሰረት ወዲያውኑ ተባረዋል። ሮዛ እንዲትላለች።
Una cosa es que yo lo cuente.
They think this is the American dream. But it's a dream.
እዚህ መድረስ የአሜሪካን ህልም መጨበጥ የሚመስላችኋል? እውነታው ግን መጥቼ አንዳች ነገር ቢደርስብኝ እንደዚህ ለፍቼ መጣውለት ህልም ይሄ ነው ማለት አይቀርም።
ቬኒዙዌላዊቱ ነፍሰ ጡር ሮዛና የፍቅር ጓደኛዋ በስልካቸው በሚያገኙት መተግበሪያ አማካይነት በየሳምንቱ ለኢሚግሬሽን ባለስልጣናት ያሉበትን እንዲያሳውቁ ታዘዋል። በዚህ ሁሉ መሃልም ሴት ልጃቸውን ወልደው ለመሳም በጉጉት እየጠበቁ መሆናቸውን ይናገራሉ።
የምሽቱ መሰናዷችን በዚሁ ተጠናቀቀ። ፕሮግራሙን በመምራት አብራችሁ አመሽቶ ስምንሽ ቆየ ነበርኩ። ሰላም ተናደሩ።